ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ይጎብኙ። ጋዜጠኛ መረማዊት ኤልያስ ኮስላይ፣ በቅድሚያ ለኤስቢኤስ የአማርኛ ቋንቋ ፕሮግራማችን እንግዳ ለመሆን ስለቀረብሽ እጅግ በጣም እናመሰግናለን።
Thanks so much for having me.
ስላስተዳደግሽ፣ ስለ ትምህርት ሁኔታሽ ትንሽ ብትገልጪልን።
So I was born in Sydney and lived in Perth for a bit and did my high school in Melbourne.
ተወልጅ ያደኩት በሲድኒ ሲሆን የከፍተኛ ሁለተኛ ደረጃ ትምህርቴን በሜልበርን ያጠናቀቅኩት። ያኔ ነበር የመጽሐፍ ፍላጎትና ወደ መገናኛ ብዙሃን እንዲሁም ወደ ፈጠራ በስፋት ማዘንበል እንዳለብኝ የተገነዘብኩት። ከዚያም በ2012 ዓመተ ምህረት ሜልበርን ሲድነም ከሚገኘው ሲአርሲ ሁለተኛ ደረጃ ትምህርት ቤት እንደጨረስኩኝ አራማይት ዩኒቨርሲቲ በመግባት የመጀመሪያውን ዲግሪን በጋዜጠኝነት አጠናቅቄያለሁ። ዋና የትምህርት ዘርፌንም አድርጌ ወሰድኩት፣ ስነ ጽሑፍን ነበር። ከዚያም በጋዜጠኝነት የነጻ አገልግሎት ማድረግ እንዳለብኝ ወሰንኩኝ። ከአንድ ዓመት ተኩል በፊትም በኒው ሳውዝ ዌልስ አነስተኛ ከተማ ጎልበን የጋዜጠኝነት ስራዬን በፌርፋክስ ሚዲያ ጀመርኩኝ። ጋዜጠኝነት በፍጹም ሁልጊዜ ልሰራው የምፈልገው አይነት ስራ አልነበረም። ይሁንና ሁልጊዜ መጻፍን ወደ ነበረ። ባለፈው የ12ኛ ክፍል መልቀቂያ ውጤትን ከተቀበልኩ በኋላ ካንቺ ጋር ባደረግነው ውይይታችን እንደምታስታውሹ ባጭሩ ስለዚህ ተነጋግረን ነበር። ይሁንና እንደምገምተው ላለፉት ጥቂት ዓመታት በተለይም የጋዜጠኝነት ሙያ ወደፊት ልቀጥልበት የምችል እንደሆነ ወደ ማመኑ ደርሻለሁ። እንደምገምተው እንደ ግለሰብ ይህንን ለመስራት መፈለጌ በጣም መልካም ነው። ምክንያቱም በዚህ የሙያ መስክ ብዙ አፍሪካውያን እዚህ የሉም። እናም የመጣሁበትን ማንነቴን ሳለቅ ሙያውን መቀላቀሉም እንደሌላ ጠቀሜታ ነው የማየው። ምክንያቱም በተለይ በመጤዎች ሴቶችና የተለያዩ ባህሎች ዙሪያ የተሻለ ግንዛቤ ያለኝና ይህም ታሪኬንና ባህሌን በስራዬ ቦታ እንዳሳይ እድሉን ፈጥሮልኛል። ታሪኮችን በምጽፍበት ጊዜ የበለጠ ግልጽ እንደሆንም ረድቶኛል። ከተለያዩ ሰዎች ጋርም በመነጋገርበት ጊዜ እንዲሁ አፍሪካዊት ሴት ኢትዮጵያዊት ሴት በመሆንሽ ያስ እንደ ችግር ሆኖብሽ ያውቃል ወይ?
I think it's really hard when you go into a newsroom or you go into any profession and you can't identify with the people that you're working with.
ወደ ዜና ክፍልም ሆነ ወደ ሌላ ሙያ ስትገቢና አብረሻቸው የምትሰሪያቸውን ሰዎች ማን እንደሆኑ ስታውቂ አስቸጋሪ ቦታ እንዳለሽ ታውቂዋለሽ። እንደምገምተው ወደ ዜና ክፍል ስትገቢ የምታያቸው ሰዎች አፍሪካውያን ወይም ኢትዮጵያውያን ወይም ሴቶች እንደሆኑ ለይተሽ ማወቅ በራሱ የሚሰጠው የመመቸት ስሜት አለ። ግና ከመነሻው ነበር ይህ እንደማይሆን የተረዳሁት። ይሁንና ይህ እኔ በበኩሌ ልቀይረው ከመችለው አንዱ ነገር ይሆናል ብዬ ነበር የወሰንኩት። ተስፋዬም በመገናኛ ብዙሃኑ እያደግን በመጣን ቁጥር የአፍሪካውያን ሴቶች ጋዜጠኞች ለመሆን ሲወስኑ፣ የቴሌቪዥን ዘጋቢዎች ሲሆኑ፣ እንዲሁም ተመሳሳይ የሆኑ ሙያዎች ላይ ለመሰማራት ሲወስኑ ይቀየራሉ ብያምናለሁኝ። ሌላው ወጣት መሆኑ በራሱ በእድሜ ከኔ ከሚበልጡ ሰዎች ጋር በግልጽ የሚለየኝ ነገር አለ። ይህም የተረዳሁትና ልቀይረው የምችለው ብዬ የወሰድኩት ሌላኛው ነገር ነው። በይበልጥ ራሴን ባሳየሁ መጠንና ራሴን ግልጽ ባደረግኩ ቁጥር እንደኔ ያሉ ሌሎች ወጣቶች ወደ ሙያው እንዲቀላቀሉ ወጣት ስለሆኑ ሴት ስለሆኑ ወይም ደግሞ አፍሪካውያን ስለሆኑ ብቻ እንዳይፈሩ ሊያደርጋቸው ይችላል። እንደሚታወቀው በአሁን ሰዓት ያለሽው በህትመት ሚዲያ ውስጥ ነው ያለሽው። ወደፊትስ በኤሌክትሮኒክስ ሚዲያ በሚባሉት በቴሌቪዥን እንዲሁም በሬዲዮ የመሳተፍ ወይም ደግሞ ገብቶ የመስራት እቅድ አለሽ?
Everyone knows that media is changing in a very rapid way and I do work for the paper but I also work online significantly as a part of Fairfax's change to become digital first. But I do down the track hope into getting into more documentary work and getting into more television because I think it's a very interesting medium and I think it's a great way that people can consume media and I think that's what everyone's doing. So down the track I definitely do want to delve into doing documentaries and doing more television work and producing more videos.
ሁሉም እንደሚያውቀው የመገናኛ ብዙሃን እጅግ ፈጣን በሆነ መልኩ እየተለወጠ መሆኑን ነው። ለህትመት ነው የምሰራው። በተጨማሪም ፌርፋክስ እየራመደው ባለው ዲጂታልን በማስቀደም ሂደት በቀጣይነት ጥናታዊ ፊልሞች እና ስራዎች ላይ እንዲሁም በቴሌቪዥን ስራዎች ላይ ለማተኮር ተስፋዬን ጥያለሁ። ምክንያቱም ቴሌቪዥን ለየት ያለ የመገናኛ ብዙሃን አካል ነው። እናም ለወደፊቱ ጥናታዊ ፊልሞችን በቴሌቪዥን ስራዎች ላይ በመሳተፍ በርካታ ቪዲዮዎችን በመስራት ታሪኮችን በተለያዩ መንገዶች ለመንገር እንድችል አስቤያለሁኝ። ለሁኑ ግን ያለሁት በህትመት ላይ ነው። አሁንም ድረስ የማምነው በህትመቱ ማለም በሚያግባባ መልኩ ሊነበቡ የሚችሉ ታሪኮችን ማቅረብ እንደሚቻል ነው። ማርች 8 ወይም ደግሞ ዓለም አቀፉን የሴቶች ቀን እናከብራለን። ዓለም አቀፉ የሴቶች ቀን የሚከበርበት ዋንኛው ዓላማ በርካታ ሴቶች ለመብታቸው ተነስተው የቆሙበትና መብታችንን ይከበር ብለው የጠየቁበት ወቅት ነው። ሴቶች በስራው መስክ በኢንዱስትሪው ቀና ብለው ስራቸውን እንዲሰሩ ያደረጉት አንደኛው የማርች 8 ውጤት ነውና ይሄንን በተመለከተ አንቺ ማርች 8 ለኔ ምን አድርጎልኛል እንደ ሴትነት ይብለሽ ታያለሽ?
So I think International Women's Day is an extremely important part to recognize what women are doing, have done and will do.
ዓለም አቀፍ የሴቶች ቀን እጅግ ጠቃሚ ሆነና ሴቶች ምን እንደሰሩ ምን እየሰሩ እንደሆነና ወደፊት ምን መስራት እንደሚችሉ በይፋ ዕውቅና የሚሰጥበት ቀን ነው። ዓለም አቀፍ የሴቶች ቀን በአንድ ቀን ብቻ የሚታሰብ ሳይሆን በእያንዳንዱ ቀን ሊታሰብ የሚገባውም ነው። እንደማስበው እያንዳንዱ ሰው በህይወቱ ጠንካራና ነጻ አርአያ የሚያደርጋቸው ሴቶች በህይወታቸው ውስጥ ይኖራል። እነዚህ ሴቶች እናቶቻቸው፣ ጎረቤት አክስቶቻቸው ሊሆኑ ይችላሉ። ይህ በእኔም ህይወት ውስጥ የሚታይ ነው። እንደሚሰማኝ የታወቁ ሴቶች ዕውቅናን የተሰጣቸው ሰዎች በቤት ዙሪያ ያለውን እናቴ ያላትን ውጤታማ ህይወት ሳይ ሴቶችን መርዳት ሁልጊዜም በጣም አስደሳች ነገር መሆኑን ነው የሚያረጋግጥልኝ። እንደማስበው ይህ ሁሌም ልናከብረው ልናስበው የሚገባው መሆኑን ነው። ለኔ ጋዜጠኛ መሆን የምሰራውን እየሰራው በጥቂቱም ቢሆን አስተዋጽኦ እያደረኩ እንዳለው ይሰማኛል። ሴቶች በተለይ ደግሞ አፍሪካውያን ሴቶች ለሚያደርጓቸው ነገሮች ተገቢውን ትኩረት ማግኘታቸውን ማረጋገጥ ፈልጋለሁ። ቀደም ሲል እንዳልኩት ሁልጊዜም ቢሆን በጋራ በመሆን በጾታቸው ምክንያት ያገኙትን ዋጋ መስጠት አስፈላጊ ነው። ወንዶች ጋር ሲነጻጸር ሴቶች ላበረከቱት ውጤት ዋጋ ያልተሰጠባቸው በርካታ ጊዜያቶች አሉ። ስለሆነም ይህንን ለማስተካከል ታላቅ እድል ነው ብያምናለሁ። ይህንንም እኔ አውቃለሁ፣ ለማድረግም በየቀኑ ሞክራለሁ። ይህ ለራስም የሚደረግ ነገር ነው። በጣም የሚያስደስተው ደግሞ ሴቶችን ለማክበር የተለየ ቀን መኖሩን ማሰብ ነው። ለወጣት ሴቶች በተለይ ደግሞ ለአፍሪካን እንዲሁም ደግሞ ለኢትዮጵያን ወጣት ሴቶች ያንቺን የግል ልምድሽን መሰረት በማድረግ የምትመክሪያቸው ወይም የምታስተላልፊላቸው መልእክት ምንድነው?
So I feel it's really hard as a young African woman, and in particular maybe I can go specifically and talk about Ethiopian people because we're kind of the first generation in Australia and we're trying to kind of find our footing and understand and create our identity.
ወጣት አፍሪካውያን እንዲሁም ደግሞ ሴት መሆን በራሱ ከባድ ነው። በተለይም ነጥዬ መናገር ካለብኝ ኢትዮጵያውያንን፣ ምክንያቱም እኛ በአውስትራሊያ የመጀመሪያ ትውልድ ነን። አገሩን በመረዳትና የራሳችንን ማንነት በመፍጠር ሂደት ላይ ነን። ይህም ከባድ ነው። የወላጆቻችንን ባህል ለማቆራኘት እንፈልጋለን። እንዲሁም ባደግንበት በአውስትራሊያ ባህል የራሳችንን ባህል ለመፍጠር እንሞክራለን። ይህንን አቻችሎ ለመሄድ የተሻለውን መንገድ የመጣንበትን ባህልን ዋጋ መስጠትና አንድ ሊሆን የሚያደርጉ ነገሮችን በማገናኘት መረዳት መቻል ነው። በርካታ ወጣት ሴቶች አፍሪካውያን ብቻ ሳይሆን ሌሎችንም ማለቴ ነው ማንነታቸውን በመለየት ዙሪያ ከመስመር ወጥተው ይታያሉ። ምክንያቱም የትኛው ጋር መሆን እንዳለባቸው ባለመረዳት ነው። ምናልባትም ወደ ባህላችንና መነሻችን ይበልጥ የተጠጋን ከሆነ ወደፊት የመጓዝ እድላችን የላቀ መሆኑን ነው የማየው። የተሻለ መንገድ ነው ብዬ የሚሰማኝ ውጤታማ የሆኑትን ዋጋ መስጠትና ማስመስገብ የምንፈልገውን ነገር ለማምጣት ትኩረት ከሰጠን ያቀድነው ቦታ እንደርሳለን። እኔ ስመረቅና ትምርቴን ሳጠናቀቅ ዛሬ ያለሁበት ቦታ ሆናለሁ ብያል ነበርም። የምኮራበትና ወደፊትም በመቀጠል በርከት ያሉ ስራዎችን እንደምሰራ ተስፋ አለኝ። የማስበው ይህ የመጣው ከቤተሰቦቼ ያልተቋረጠ ድጋፍ ነው። የማይታጠፍ ትኩረት፣ የጋራ መግባባት፣ እነሱ በእኔ ህይወት ውስጥ የተከሉትና ምንም ነገር ሊያቆመው የማይችለው የውጤታማነት መንፈስ ነው። ይህም በጾታም ሆነ በእድሜ ወይም በዘር የማይወሰን። እንደሚታወቀው ወጣቶች ጥንካሬያቸው ከወላጆቻቸው ባህል ተላልፎ እንደመጣ መረዳት ሲችሉ በምንም ነገር ተጠልፈው የማይቀሩ ይሆናሉ። ግን እንዲህ ወዳለው አስተሳሰብ መምጣት ግን አስቸጋሪ ነው። ምክንያቱም ቀደም ሲል እንዳልኩት የመጀመሪያ ወይም ሁለተኛ ትውልድ ለሆነ ይህንን መረዳት ከባድ ስለሚሆን ነው። ከጊዜ ብዛትም ብዙ አፍሪካውያን ወንዶች እንዲሁም ሴቶች ቀድመው ሲገኙ በሳይንስ፣ በሚዲያና በሂሳብ ከሁሉም በላይ ቤተሰቦቻቸውን ያኮራሉ። የወደፊትስ እቅድሽ ምን ይመስላል? ምንድነው ለማድረግ ያሰብሽው ከዚህ በኋላስ?
So when it comes to my dreams overall, I think that's a constantly revolving thing where I can say now that I know what I want to do, but in a few years' time that might change. But for now, like I said before, I do want to get into documentary. In the nearer future, I really want to go and move back to Ethiopia and live there. I've never lived there before. I've only gone there to visit, and I think it'll be a really good opportunity for me to...
የወደፊት ህልሜን ስመለከት እንደማስበው ያለማቋረጥ የሚመላለሱብኝ ጉዳዮች አሉ። ግን ደግሞ እነዚህን ወደፊት ሊቀየሩ ይችሉ ይሆናል። ይሁንና ቀደም ሲል እንዳልኩት ጥናታዊ ፊልሞችን መስራት ፈልጋለሁ። በቅርቡም ወደ ኢትዮጵያ መሄድና እዚያ መኖር ፈልጋለሁ። እዚያ ከጉብኝት ውጪ ኖር ያላውቅም። ይህም ለኔ ባህሌን፣ መነሻዬን በተቻለኝ መንገድ እንድረዳ አጋጣሚን ይፈጥርልኛል ብያምናለሁ። እንዲሁም ለዚያች ሀገር የበኩሌን አስተዋጽኦ የማበረክትበት እስከዛሬም ያልተረዳሁትን አሁን የተረዳሁበት ለኔ ታላቅ አገር መሆኗን የምገልጽበት ጥሩ አጋጣሚ ነው። የተለያዩ ቦታዎችን ጎብኝቻለሁ። የተረዳሁት ነገር ግን ምንድነው? ኢትዮጵያ ማለት ለኔ ለሄድባት የምፈልግ አገር መሆኗን ነው። የተማርኩትንም ትምህርት ለራሴ ህዝብ፣ ለዚያ ህዝብ፣ ከማንም በላይ ለሚገባው ህዝብ ማበርከት ፈልጋለሁ። ስለዚህ በሚቀጥለው አንድ ወይም ሁለት አመት ለመጓዝ አቅጃለሁ። ከዚያም ምናልባትም 6 ወር አሊያም ላልተወሰነ ጊዜ እርግጠኛ አይደለሁም ልቆይ ይችላልው። እዛ ለመስራት ፈልጋለሁ። በጋዜጠኝነት፣ በማስተማር፣ በተለያየ መንገድ መልእክትን ለማስተላለፍ፣ ለወጣቶች በሚዲያ ወይም ደግሞ የፈጠራ ጽሁፎች ላይ ለመሰማራት ለሚፈልጉ እንዲሁም ደግሞ ለማንኛውም ሰው በውስጡ ፍላጎት ላለው ሁሉ ማስመዝገብ የሚፈልገውን ውጤት እንዲያስመዘግቡ የበኩሌን ጥረት ለማድረግ እፈልጋለሁ። ለምሳሌ በምዕራባዊ ዓለም ስትኖሪ ነገሮች ቀለል ሊሉ ይችላሉ። ግን ደግሞ በሌሎች ሀገሮች ምናልባትም ከባድ ሊሆን ይችላል። በጥቂቱም ቢሆን መደገፍ እፈልጋለሁ። ተስፋዬ ወደዚያች ሀገር ሄጄ መልካም ነገር ማድረግ ነው።
ጋዜጠኛ ማርያማዊት ኤልያስ ኮስላይ ስለ ቃለ ምልልሱ እናመሰግናለን። መልካም ጊዜ ይሁንልሽ።
Thank you so much for having me.
እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን sbs.com.au/amharic ይጎብኙ።